ራቲ ቆጲ ቦሪ ልወልት ደብና ነጋት ብላ
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 28 2014 ዓመተ ምህረት ዝግጅታችን ጀመረ። የሽብርተኝነትና የህገ መንግስታዊ የመንግስት ለውጥ መበራከት ወቅታዊ የአፍሪካ ደህንነት ዋነኛ ፈተናዎች መሆናቸውን የህብረቱ ኮሚሽን አስታወቀ። ተከባለን
አገሩ አክብሮ መልምሎ ይመረጥልኝ ብሎ በዚህ መንግስት ተቋም ውስጥ በሚገባበት ጊዜ እንኳን በዛን የታላፍነት ላይ ያለ ግለሰብ ይቅርና ከታች እንደ ተራ ሰራተኛ ሆንኳን የማይታጠፍ የማይታረም ህግ አለ።
የዓለም የጤና ድርጅት ኃላፊ እንዲሆኑ ተመርጧል። የመረጣቸውም የዓለም መንግስታት ናቸው። ብዙ ተቃውሞ ነበር ያኔ ወደዚህ ሲመጣ። ተቃውሞ ደግሞ ከኢትዮጵያውያን በኩል ነው። ለምን እንደሆነ ያ ጊዜ ግራ ገብቶኝ ነበር። አሁንም ግራ እየገባኝ ነው ያለው።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖምን በተመለከተ በአንድ በኩል የመንግስትን ሐሳብ ከመደግፉ በሌላ በኩል ደግሞ ዋና ዳይሬክተሩ ስራቸውን እየሰሩ ነው የሚሉ ሰዎችን ጋብዘናል። በመንግስታቱ ድርጅት ውስጥ ከ30 አመታት በላይ የሰሩ ባለሙያዎችን እንግዳ አድርገናል። ዝግጅቶቻችንን በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ህብረት 35ኛው የመሪዎች ጉባኤ ዛሬ አዲስ አበባ ላይ ተጀምሯል። የሽብርተኝነትና የህገ መንግስታዊ የመንግስት ለውጥ መበራከት ወቅታዊ የአፍሪካ ደህንነት ዋነኛ ፈተናዎች መሆናቸውን የህብረቱ ኮሚሽን አስታውቀዋል። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በ35ኛው የመሪዎች ጉባኤ መክፈቻ ላይ ባደረጉት ንግግር የአህጉሪቱን የሰላምና የጸጥታ ችግር ለመቅረፍ አዲስ መንገድ መከተል አለብን ብለዋል። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ደግሞ በኢትዮጵያ ሰላምን ለማስፈን ስለሚደረግ ገውጥረት ያብራሩ ሲሆን ዘላቂ ሰላም ለማስፈን ያለን ቁርጠኝነት ፈጣን በሆነ መልኩ ይቀጥላል ብለዋል። ዝርዝሩ በቅዳሜ ምሽት ቀዳሚ ዘገባ ይቀርባል። የተባበሩት መንግስታት ቃል አቀባይ ኤሪካ ኒኮ ትላንት በሰጡት መግለጫ በኢትዮጵያ አፋር ክልል የሚካሄደው ግጭት በትግራይ ክልል እየጨመረ ያለው የሰብአዊ እርዳታ የሚሰጠው ምላሽ ወደ ክልሉ እንዳይገባ መሰናክል መሆኑን ገልጸዋል። በክልሉ በተነሳ ግጭት ከ200,000 በላይ ስደተኞች መፈናቀላቸውንም ተናግረዋል። የተባበሩት መንግስታት ድርጅትም ሆነ አጋሮቻችን በአካባቢው ያለውን የችግር መጠን ለመገምገም ተቸግረናል ሲሉም ቃል አቀባዩ ተናግረዋል። ተደራሽነቱ ክፍት በሆነበት በአፋር ክልል 40,000 የሚደርሱ ሰዎች ባለፈው ሳምንት የምግብ እርዳታ ገኙ መሆኑንም ገልጸዋል። የተባበሩት መንግስታት የስደተኞች ኮሚሽንና አጋሮቹ በኢትዮጵያ ቤኒሻንጉል ጉሙዝ ያሉትን ስደተኞች ለመርዳት እየተረባረቡ ነው ሲሉ የኮሚሽኑ ቃል አቀባይ ቦሪስ ቼሺርኮቭ ትናንት ጄኔቭ ላይ በሰጡት መግለጫ አስታውቀዋል። እንደ አውሮፓ አቆጣጠር ጥር 18 ቶንጎ በተባለው ከተማ በፌደራሉ መንግስትና አማጽያን መካከል በተከሰከሰው ግጭት በአቅራቢያው የነበረውና ወደ 10,000 የሚደርሱ ስደተኞችን የሚያስተናግደው መጠለያ ካምፕ መቃጠልና መዘረፉን ቃል አቀባዩ አስታውቀዋል። በሌላኛው መጠለያም ላይ በደረሰ ተመሳሳይ ጥቃት በድምሩ ወደ 22,000 የሚደርሱ ስደተኞች እርዳታ ከመያገኙበት ስፍራ መነጠላቸውን ገልጸዋል። ቃል አቀባዩ ወደ 70,000 የሚደርሱ የሱዳንና የደቡብ ሱዳን ስደተኞች የሚገኙ ሲሆን ወደ 500,000 የሚደርሱ የአገር ውስጥ ተፈናቃይ ኢትዮጵያውያን መኖራቸውን ጠቅሰዋል። የተባበሩት መንግስታት ባለሙያዎች እንደ አውሮፓ አቆጣጠር በ2020 ከሱዳን መንግስት ጋር የሰላም ስምምነት እየተፈራረሙት የዳርፉር አማጽያን ቡድኖች አሁንም ድረስ በሊቢያ ያድርጉ የነበሩትን እንቅስቃሴ አለማቋረጣቸውን አስታወቁ። አማጽያኑ የተፈጠረውን የርስ በርስ ጦርነት የመንግስት ቁጥጥር አለመኖር አጋጣሚን ተጠቅመው በነዳጅ በበለጸቀችው አፍሪካዊቷ ሀገር የተንቀሳቀሱ መሆኑን አስታውቀዋል። የመንግስታቱ ድርጅት ባለስልጣናት ኤክስፐርቶች አማጽያኑ በሊቢያ በሚያገኙአቸው በርካታ ጥቅሞች ይችላሉ፣ ከዚያ ልቀው መውጣት የማይፈልጉ መሆኑን ከበርካታ አማጽያን ምንጮች መገንዘባቸውን አመልክተዋል። የሱዳን መንግስት ትናንት ባወጣው መግለጫ ደግሞ በዳርፉር ከተሞች የሚገኙ የተለያዩ ታጣቂዎችና አማጽያን ቡድኖች ከተሞችን ለቀው እንዲወጡና ከተሞቹ ከመንግስትና ከአማጽያን በተውጣጡ ኃይሎች እንዲጠበቁ ትዕዛዝ ማስተላለፉን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የቤጂንግ የክረምት ኦሎምፒክ ከሚስተናገድበት ስታዲየም ይግንባታ በስተጀርባ ያሉት ታዋቂው የቻይናው አርክቴክት አይዌይዊ ትናንት አርብ በበዓሉ መክፈቻ ላይ የተገኙት የዓለም ጤና ድርጅት ዳይሬክተር ቴድሮስ አዳኖም ስለ ኮቪድ-19 ወረርሽኝ መንስኤ ጠንካራ ጥያቄዎችን ባለማንሳታቸው ቻይና የወርቅ ሜዳሊያ ለተሸለማቸው ይገባል ሲሉ መሳለቃቸው ተዘገበ። ዌይዊ ለአሶሺየትድ ፕሬስ በሰጡት ቃለ መጠይቅ ብዙም ባልተለመደ መንገድ ቻይናን በሰብአዊ መብት አያያዝና ለኮቪድ-19 ወረርሽኝ የሰጠችው ምላሽ በማንሳት ተችተዋል። ዌይዊ በመክፈቻው ላይ የኦሎምፒክ ነበልባል ችቦ ይዘው በቀይና ነጭ ቤጂንግ ኦሎምፒክ 2022 የሚል የክረምት ልብስና የሱፍ ቆብ ለብሰው በትዊት ገጻቸው ላይ የራሳቸውን ፎቶግራፍ የለጠፉትን የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖምን ወቅሰዋል። እኚህ ሰው ከቻይና የወርቅ ሜዳሊያ ማግኘት አለባቸው፣ ምክንያቱም ምንም አይነት ትክክለኛ ጥያቄ ጠይቀው አያውቁም ሲሉ ተሳልቀዋል። አያይዘውም እኚህ ሰው ህሊናቸው የታለ ሲሉ ጠይቀዋል። ዶክተር ቴድሮስ በቀድሞ የፕሬዝደንት ዶናልድ ትራምፕ አስተዳደርም ወረርሽኙ ለመጀመሪያ ጊዜ በቻይና ውሃን ከተማ በተከሰተበት ወቅት ትክክለኛውን እርምጃ ባለመውሰዳቸውና ይልቁንም ቻይናን በማመስገናቸው ከፍተኛ ትችት ይደርስባቸው እንደነበር በዘገባው ተመልክተዋል። ዘገባው የአሶሺየትድ ፕሬስ ነው። የባይደን አስተዳደር በአቶሚክ ፕሮግራም ሳቢያ በኢራን ላይ ጥሎት የነበረውን ማዕቀብ ለማላላት መወሰኑን ትናንት ባወጣው መግለጫ አስታወቀ። ይህ የሆነው እንደ አውሮፓ አቆጣጠር በ2015 ከኢራን ጋር ተደርጎ የነበረውን የኒውክሌር ስምምነት መልሶ ተግባራዊ ለማድረግ የሚደረገው ድርድር እልባት ሊሰጠው እየተቃረበ በመጣበት ወቅት ጊዜ መሆኑን ተመልክቷል። የዩናይትድ ስቴትስ ተደራዳሪዎች የመጨረሻውን የድርድር ፍጻሜ ለመቋጨት ትናንት አርብ ወደ ቪየና ማምራታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢራን ኒውክሌር ፕሮግራም ጋር ተያይዞ የተጣሉት በርካታዎቹ ማዕቀቦች እንዲነሱ በሚያዘው ትዕዛዝ ላይ ፊርማቸውን ያኖሩትም ትላንት አርብ መሆኑ ተመልክቷል። እንደ አውሮፓ አቆጣጠር በ2018 በቀድሞው ፕሬዝደንት ዶናልድ ትራምፕ ፈርሶ የነበረው ስምምነት በዚህኛው ድርድር ተመልሶ ተግባራዊ ይደረጋል ተብሎ እንደሚጠበቅ ተነግሯል። በዩናይትድ ስቴትስ በኮቪድ-19 የሞቱት ሰዎች ቁጥር ትናንት አርብ ከ900,000 ማለፉ ተሰምቷል። ፕሬዝደንት ጆ ባይደን መረጃውን ተከትሎ በሰጡት መግለጫ ይህ ቁጥር የተወዳጅ እናቶች፣ አባቶች፣ የልጅ ልጆች፣ ህጻናት፣ ወንድሞች፣ እህቶች፣ ጎረቤቶችና ወዳጆች ሁሉ ነው ብለዋል። አሁን ከመቼውም ጊዜ በላይ መከላከያዎቹ ሁሉ አሉን ያሉት ባይደን አሜሪካውያን በሙሉ እንዲከተቡ አሳስበዋል። የጆን ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ትናንት ባወጣው መግለጫ በመላው ዓለም የኮቪድ ተጋላጮች ቁጥር 391 ሚሊዮን መድረሱንና የሟቾችን ቁጥር ወደ 6 ሚሊዮን መቃረቡን አስታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥር 28 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪው አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የሽብርተኝነትና የህገ መንግስታዊ የመንግስት ለውጥ መበራከት ወቅታዊ የአፍሪካ ደህንነት ዋነኛ ፈተናዎች መሆናቸውን የህብረቱ ኮሚሽን አስታወቀ። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በ35ኛው የመሪዎች ጉባኤ መክፈቻ ላይ ባደረጉት ንግግር የአህጉሪቱን የሰላምና ጸጥታ ችግሮች ለመቅረፍ አዲስ መንገድ መከተል አለብን ብለዋል። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ደግሞ በኢትዮጵያ ሰላምን ለማስፈን ስለሚደረገው ጥረት ያብራሩ ሲሆን ዘላቂ ሰላምን ለማስፈን ያለን ቁርጠኝነት ፈጣን በሆነ መልኩ ይቀጥላል ብለዋል። በአዲስ አበባ እየተካሄደ ያለውን የህብረቱን የመሪዎች ጉባኤ እየተከታተለ የሚገኘው ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
ከኮቪድ-19 ወረርሽኝ በኋላ የመጀመሪያ የሆነው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባ በሚገኘው የህብረቱ አዳራሽ ተጀምሯል። የጉባኤውን የመክፈቻ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የኮቪድ ወረርሽኝና ሽብርተኝነት አህጉሪቱ እየተጋፈጠቻቸው የሚገኙ ዋነኛ ወቅታዊ ፈተናዎች መሆናቸውን ገልጸዋል። የአህጉሪቱን እድገት እያቀጨጨና የዕዳ ጫናዋን በከፍተኛ መጠን እየጨመረ እንደሆነ የገለጹት ኮቪድ-19ን ለመከላከል የሚደረጉ ጥረቶች ውጤታማ እንዲሆኑ የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል አፍሪካ ሲዲሲን በፍጥነት ወደ ስራ ማስገባት እንዲሁም የአፍሪካ መድኃኒት ኤጀንሲ የሚጫወተውን ሚና ማጎልበት ወሳኝ መሆናቸውን ጠቁመዋል። የአህጉሪቱ የሰላምና ጸጥታ ችግሮች እየተባባሱ መሄዳቸውንም የተናገሩት የኮሚሽኑ ሊቀመንበር ለዚህም ዋነኛ ያሏቸውን ምክንያቶች ያስረዳሉ።
La situation sécuritaire du continent aujourd'hui
የአህጉሪቱ የደህንነት ሁኔታ በዋናነት በሽብርተኝነትና የመንግስታዊ በሆነ የመንግስት ለውጥ እየተወሳሰበ ነው። ሁለቱ ግንኙነት ያላቸው ሲሆን ሽብርተኝነትን በአግባቡ መዋጋት በሌላ በኩል መፈንቅለ መንግስት ለማድረግ በመኪያት የሚቀርበውን ብጅታ ለማጥራት ይረዳል። የአፍሪካ ወቅታዊ የደህንነት ጉዳይ ትክክለኛ አዲስ መንገድ እንድንከተል ያስገድደናል። የሰላምና ጸጥታ መዋቅራችን የደህንነት ስጋት ከሆኑ አዳዲስ ክስተቶች ጋር ያለውን ተዛምዶ መፈተሽ አለብን።
በሰሜን የሳህል ቀጣናና በተወሰነ መልኩ ደግሞ በመስራቅ አፍሪካ ብቻ ተወስኖ የቆየው የሽብርተኝነት እንቅስቃሴ በአሁን ወቅት በብዙ የአህጉሪቱ አካባቢዎች መስፋፋቱን ያስታወሱት ሊቀመንበሩ ሙሳ ፋኪ የሰላምና ጸጥታ ችግሮችን መፍታት የሚያስችል እርምጃ ካልተወሰደ የመሳሪያ ድምጾችን ዝም ለማሰኘት የተያዘውን ግብ በወቅቱ የማሳካት ጉዳይ ጥያቄ ውስጥ እንደሆነ ተናግረዋል። ለዚህም አፍሪካዊ ወንድማማችነትን በማጠናከር መጓዝ እንደሚገባ ነው የጠቆሙት። በአፍሪካ የደህንነት ፈተናዎች እየተበራከቱ መጥተዋል የሚለውን ትርክት በንግግራቸው የተጋሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደግሞ በኢትዮጵያ ዘላቂ ሰላምን ለማረጋገጥ እየተወሰዱ ስላሉ እርምጃዎች አብራርተዋል።
Ethiopia's challenge was internal in nature and a matter of maintaining law and order.
የኢትዮጵያ ፈተና በተፈጥሮ ውስጣውና ህግና ስርዓትን የማስከበር ጉዳይ ነው። ነገር ግን ውስጣው ችግራችን የፍታቱ ጉዳይ የውጭ ተዋናዮች በመጫወቱት ሚና ምክንያት በጣም ከባድ ሆኗል። በዚህ አጋጣሚ ሁላችሁም በፈታኙ ጊዜያችን ስላደረጋችሁልን ድጋፍና ስለተረዳችሁን ማመስገን እፈልጋለሁ። ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፍቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል። ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጠኝነት ጋር በተያያዘ በቅርቡ አካታች ቢሮው ምክር ለጋው መንገድ ይፋ አድርገናል። በሀገራችን ዘላቂ ሰላምን ለማስፈን ያለን ቁርጠኝነት ፈጣን በሆነ መልኩ ይቀጥላል።
የጠቅላይ ሚኒስትሩን ንግግር ተከትሎ እርሳቸው ከሚመሩት የኢትዮጵያ መንግስት ጋር ውጊያ ላይ የሚገኘው የህዋት ቃል አቀባይ አቶ ጌታቸው ረዳ በትዊተር ባሰፈሩት መልእክት ጠቅላይ ሚኒስትሩ የኢትዮጵያ ችግር የውስጥና ህግና ስርዓትን የማስከበር ጉዳይ መሆኑን መግለጻቸውን ተችተዋል። አቶ ጌታቸው በትዊተራቸው ማንነቱን በስም ያልገለጹትንና ብልሹ ሲሉ የጠሩትን መንግስት የራሳቸውን ህዝብ በመግደል አድራጎት ውስጥ በንቃት እንዲሳተፍ ጠቅላይ ሚኒስትሩ መጋበዛቸውን አመልክተው ጉዳዩን የውስጥ ጉዳይ የዘር ማጥፋትን አድራጎት ህግና ስርዓትን ማስከበር ሲሉ ለባልደረቦቻቸው ማስተማመኛ ሰጥተዋል ብለዋል። ጠቅላይ ሚኒስትሩ ውስጣዊ ችግራችንን የመፍታቱን ጉዳይ የውጭ ተዋናዮች የሚጫወቱት ሚና እጅግ ከባድ እንዲሆን አድርጎታል በሚል የገለጹትን ሐሳብም በፍትህ ላይ ያላቸውን መሳለቅ የተሟላ ለማድረግ እየተናገሩት ሲሉም በዘለፋ በታጀበው የትዊተር መልእክታቸው አቶ ጌታቸው አክለዋል። በኢትዮጵያ መንግስትና በህዋት አመራሮች መካከለ ያለው የጣት መከሳሰር አሁንም የቀጠለ ሲሆን ሁለቱ አካላት ችግሩን በሰላማዊ መንገድ እንዲፈቱ ተደጋጋሚ ጥሪ ካቀረቡ አካላት መካከል አንዱ የሆኑት የተባበሩት መንግስታት ዋና ጻፊ አንቶኒዮ ጉተሬሽ ለአፍሪካ ህብረት የመሪዎች ጉባኤ በቪዲዮ ባስተላለፉት መልእክት ስለ ኢትዮጵያ ተከታዩን ብለዋል።
I reaffirm My appeal for a cessation of hostilities.
ግጭቶች እንዲቆሙ ሰባዊ አቅርቦት እንዲዳረስ የአፍሪካ ህብረት መቀመጫና ለአፍሪካ ደህንነት ቁልፍ የሆነችው ኢትዮጵያ አካታች ብሔራዊ ውይይት እንዲደረግ ያለኝን ጥሪ በድጋሚ አቀርባለሁ። በአፍሪካ የመሳሪያ ድምጾች ዝም ለማሰኘት ቢሮ ሙሉ ድጋፍ እንደሚያደርግም ቃል ገባለሁ።
እየተባባሰ የመጣው የአፍሪካ የሰላምና ጸጥታ ችግር ጉዳይ እስካሁን ችግሩን ለመፍታት የሚደረገውን ጥረት እንደ አዲስ ማሰብና ለውጥ ማድረግ እንደሚያስፈልግ የሚጠቁም እንደሆነም ጉተሬጅ አንስተዋል። በ35ኛው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ የሴኔጋል ፕሬዝዳንት ማኪሳል ለቀጣዩ አንድ አመት የአፍሪካ ህብረትን በሊቀመንበርነት የመምራት ኃላፊነትን ከዲሞክራሲያዊ ሪፐብሊክ ኮንጎ አቻቸው ፌሊክስ ቼሲኬዲ ተረክበዋል። እርሳቸውን ጨምሮ በስራቸው የሚገኙ አራት የ20 22 የአፍሪካ ህብረት የመሪዎች ምክር ቤት ቢሮ አባላትም ተመርጠዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ በአዲስ አበባ እየተካሄደ የሚገኘው የመሪዎች ጉባኤ በተመለከተ በነገው ምሽትም ተከታይ ዘገባ እናስደምጣችኋለን። አሁን ለቅዳሜ ምሽት ዋነኛ መሰናዷችን የሚሆነውን የምሽቱን ሰፋ ያለ ዝግጅት የምናስደምጥበት ሰዓት ላይ እንገኛለን። የኢትዮጵያ መንግስት በጥር ወር 2022 ዓመተ ምህረት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሀገሪቱ ፓርላማ በአሸባሪነት ለፈረጀው ህወሓት የገንዘብ ድጋፍ በማሰባሰብና በሀገር ውስጥ ጉዳይ ጣልቃ በመግባት ከሶ መግለጫ ያወጣ ሲሆን ጉዳዩ እንዲመረመርለትም ለዓለም የጤና ድርጅት ጥያቄ አቅርቧል። ዶክተር ቴድሮስ አድሃኖም ግን ቀደም ሲል ከማንም ጋር አለመወገናቸውንና እርሳቸው የቆሙት ከሰላም ጎን መሆኑን ተናግረዋል። ዳይሬክተሩ ትግራይ ክልል ውስጥ ደርሰዋል ባሏቸው ጉዳዮች ላይ በተደጋጋሚ አስተያየት ሲሰጡ ታይተዋል። ጉዳዩን በቅርበት የሚከታተሉት በአንድ በኩል የመንግስትን ሐሳብ ከሚደግፉ በሌላ ደግሞ ዋና ዳይሬክተሩ ስራቸውን እየሰሩ ነው የሚሉ ሰዎችን ጋብዘናል። ከዚህ በተጨማሪም ዓለም አቀፍ ተቋማት ውስጥ ያለው የስነ ምግባር ህግ ምን ይመስላል? ይሄ የኢትዮጵያ ወቀሳና አቤቱታስ ምን ያስከትላል ስንል የህግ ባለሙያና በመንግስታቱ ድርጅት ውስጥ ከ30 አመታት በላይ የሰሩ ባለሙያ ጋብዘናል። ኤደን ገረመው በዚህ ዙሪያ አስተናጋጅ ዘገባ እንደሚከተለው ይቀርባል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት የድርጅቱ ዋና ኃላፊ ተደርገው ሲሾሙ ምንም እንኳን አንዳንድ ተቃውሞዎች ቢሰሙም ሀገራቸው ኢትዮጵያ ግን በውሳኔው ደስተኛ ነበረች። በተለይም ዶክተር ቴድሮስ ኢትዮጵያ ብቻ ሳይሆን የመጀመሪያው ጥቁር የዓለም የጤና ድርጅት መሪ መሆናቸው ሁኔታውን ለየት ያደረገው ነበር። ይሁንና በህዳር 2020 ዓመተ ምህረት በህወሓት ኃይሎችና በኢትዮጵያ መንግስት መካከል ጦርነት ከተጀመረ በኋላ የኢትዮጵያ መንግስትን ከመደገፉ አካላትና ከመንግስት ከራሱ ኢመደበኛ በሆነ መንገድ ዳይሬክተሩ በፖለቲካ ጣልቃ ገብነት መንግስት በሽብርተኝነት ለፈረጀው ህወሓት በማድላት ሲወቀስ ቆይቷል። ቆየት ብሎም እንደ አውሮፓውያን አቆጣጠር በጥር 2022 ዓመተ ምህረት ኢትዮጵያ እኚህን መሪ በስነ ምግባር ጥሰት በመክሰስ ለተባበሩት መንግስታት ድርጅት በኩል እንዲመረመሩለት ጥያቄ አቅርባለች። ይህ በእንዲህ እንዳለ ታዲያ እሳቸው ከእውነት ጎን የቆሙና ስራቸውን እየሰሩ ያሉ በትግራይ ላሉ ህዝቦች የሰብአዊ ድጋፍ እንዲደርስ ጥሪ በማቅረባቸው ብቻ በእሳቸው ላይ የሐሰት ወንጀላዎች እየቀረቡ ነው ሲሉ የሚከራከሩም አሉ። ኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያስገባው የቅሬታ ደብዳቤን ተከትሎም የትግራይ ዋይ ፍትህና ደህንነት ወይም ሴኩሪቲ ኤንድ ጀስቲስ ፎር ቲግራያንስ የተሰኘው ተቋም እንደ አውሮፓውያን አቆጣጠር በጥር 28 2022 ዓ.ም ለዓለም የጤና ድርጅት ስራ አስፈጻሚ ቦርድ የኢትዮጵያ ፌደራል መንግስትና አጋሮቹ በትግራይ ህዝብ ላይ ከበባ በመፈጸም እያደረሱ ነው ያሉትን ጥቃትና በደል ከዘረዘሩ በኋላ ይሄ በዶክተር ቴድሮስ አድሃኖም ላይ የተነሳው ክስም የዚሁ ዘመቻ አካል ነው ብለዋል። ይህን ጉዳይ በትኩረት የሚከታተሉ ከሁለቱም ወገን ሐሳባቸውን የሰነዘሩ ባለሙያ ሰዎችን ጋብዘናል። ለሁለቱም በመጀመሪያ ያነሳንላቸው ጥያቄ ታዲያ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ መንግስትና በህወሓት ኃይሎች መካከል እየተካሄደ ባለው ጦርነትና በተፈጠረው ሰብአዊ ቀውስ ላይ ወገንተኝነት አሳይተዋል ብለው ያምናሉን? የሚል ነበር። በዴንቨር ኮሎራዶ ኗሪ ሆኑት ዲያቆን ዮሴፍ ተፈሪ ነው። የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ወይም ሲቪክ ካውንስል ሊቀመንበር ናቸው።
እስካሁን ባገኘናቸው መረጃዎች እና በሚታዩት ተጨባጭ ሆኖ በተለይ የተባበሩት መንግስታት በአጠቃላይ በኢትዮጵያ ላይ የያዘውን ሂደት ስናይ ይህም ሁሉ ነገር አይቶ መዝግቦ እኚህ ሰው ምንም አይነት አስተዋጽኦ የላቸውም ብሎ ለመገመት በጣም ለህሊናም የሚያስቸግር ነው።
በሌላ በኩል ደግሞ ይህንኑ ጥያቄ ደግመን ጠይቀናል።
በፍጹም የኔ አስተያየት ከዚህ የራቀ ነው። አንደኛ ማስረጃም የለም። ዶክተር ቴዎድሮስ በሙያቸው እና በብቃታቸው ተመርጠው የዛሬ 5 ዓመት የዓለም የጤና ድርጅት ኃላፊ እንዲሆኑ ተመርጠዋል። የመረጣቸውም የዓለም መንግስታት ናቸው። ብዙ ተቃውሞ ነበር ያኔ ወደዚህ ሲመጣ። ተቃውሞ ደግሞ ከኢትዮጵያውያን በኩል ነው። ለምን እንደሆነ ያ ጊዜ ግራ ገብቶኝ ነበር። አሁንም ግራ እየገባኝ ነው ያለው።
በዚሁ በዩናይትድ ስቴትስ በሰሜን ካሮላይና ግዛት ነዋሪነታቸውን ያደረጉት የማህበረሰብ ሳይንስና የቴክኖሎጂ ባለሙያ የሆኑት ዶክተር ሙሴ ሀረጋውያን ሲሆኑ ከ42 ዓመት በላይ አገልግሎት የሰጠው አቶሜትድ የጤና ስርዓት ዋና ስራ አስፈጻሚና ፕሬዚዳንት ናቸው። ይህንን የዶክተር ቴድሮስን ጉዳይ ትኩረት ሰጥተው የሚከታተሉ ግለሰብ ናቸው። ዲያቆን ዮሴፍ ተፈሪ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የድርጅታቸውን ስነ ምግባር ባለማክበር በኢትዮጵያ ሀገራዊ ጉዳይ ላይ ከልክ በላይ እጃቸውን በመስደድ ጣልቃ በመግባት የስነ ምግባር ግድፈት የፈጸሙ ሰው ናቸው ይላሉ።
አንድ ዜጋ ሀገሩ አክብሮ መልምሎ ይመረጥልኝ ብሎ በዚህ መንግስት ተቋም ውስጥ በሚገባበት ጊዜ እንኳን በዛን የኃላፊነት ላይ ያለ ግለሰብ ይቅርና ከታች እንደው ተራ ሰራተኛ እንኳን የማይታጠፍ የማይታረም ህግ አለ። ይሄ ህግ በአንድ ሀገር ጉዳይ ውስጥ እጅን አለማስገባት በተቻለ መጠን ሚዛናዊ በሆነ ገለልተኛ በሆነ መንገድ አገልግሎትን የማበርከት የማይሻር ህግ ያለበት በመሆኑ ምክንያቱም እጁ ረጅም፣ ተደማጭነቱ ሰፊ፣ ጠንቁ ደግሞ በዛ ስም የመጣ ነገር ሁሉ ብዙዎችን ሊያናጋ የሚችል መንግስትን ሊያናጋ የሚችል በመሆኑ ከአንድ አገር የውስጥ ጉዳይ ውስጥ በእርግጥም ሰው ሲሉ ጀምሮ ገና በወጣትነት እድሜ ፍሽሾ ከትምህርት ቤት ተመርቀው እንደወጡ ህወሓትን እንደተቀላቀሉ የዛ የህወሓት አባል እንደሆኑ ዓለም ያውቀዋል፣ እኛም እናውቃለን። ነገር ግን ያንን ኃላፊነት በሚቀበሉበት ጊዜ አገርን መንግስትን ክደው ያንን ድርጅት የማገልገል ወይም የመወከል ምንም ስልጣን የላቸውም። የተደረገው ነገር በሙሉ በተለይ ይህ አሁን ያለው ጦርነት ከተጀመረ ሰዓት ጀምሮ የታየው በጣም ከፍተኛ የሆነ የእሳቸው አድሏዊነት ህወሓትን ደግፈው ኢትዮጵያን የመክሰስ የኢትዮጵያን መንግስትን ማሳጣት ብዙ ብዙ ምዕራፍ ስራዎች የሰሩ በመሆናቸው ትልቁን ሚና ተጫወተ። ግለሰብ ወጥቶ ይጠራ ቢባል እኚህ ዶክተር ቴዎድሮስ አድሃኖም እንደሚሆኑ በአእምሮ ውስጥ ምንም አይነት ጥርጥር የለኝም።
ይህንን ሀሳብ ታዲያ ዶክተር ሙሴ ሀረጋዊን አይቀበሉትም። ዶክተር ቴድሮስ በተደጋጋሚ ከሰላም ወገን መሆናቸውን በደብዳቤ ጭምር አስታውቀዋል ይላሉ። እንደው በደፈናው ይህን መሰል ክሶችም ትግራዋይ በመሆናቸው ብቻ የሚነሱ ናቸው ይላሉ።
እኒህ ሰውዬ ወደዚህ ቦታ ሲመጡ ሲመረጡ በፊት ባሳዩት የስራ ብቃት ከትግራይ የሬጅኑ የክልሉ የጤና ኃላፊ ከመሆን ከዛ ባሳዩት የስራ ውጤት የመላ ኢትዮጵያ የጤና ሚኒስትር እንዲሆኑ ተመረጡ። ያም በትግራይ ክልል ያሳዩትን ውጤት ይህንን ሪፕሊኬት አድርገው በሌላውም ክፍል የኢትዮጵያ ክፍል ያ ኮፒ እንዲደረግ እና ስራ ላይ እንዲውል ያደረጉና በዚህም እውቅና ያገኙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እውቅና አግኝተው ይህንኑ ስራቸው እዚህ ቦታ ደርሷቸዋል እና ገለልተኝነት፣ ወገንተኝነት አሳዩት የሚባለው ነገር እኔ አልገባኝም። ዶክተር ቴዎድሮስ በተለያየ ጊዜ እኔ እንደተገነዘብኩት እኔ ሰላምን ነው የምመርጠው፣ ሁሉም ወገን ሰላምን እንዲመርጥ የሚል ጥሪ እያስተላለፉ እንደነበር አውቃለሁ። በዚህም የዓለም መንግስታት እያስተላለፉት የነበረ ጥሪ ከዚያ የተለየ አይደለም።
ሴክሬታሪ ጀነራል ኦፍ ዘ ዩናይትድ ኔሽን አንቶኒዮ ጉተረስ ይህንን ጥሪ ያውም ከዚህ በበለጠ ደግመው ይህን መልእክት ሲያስተላልፉ ነበረ። የአሜሪካን አምባሳደር የዩናይትድ ኔሽን አምባሳደር የሆኑት ሊንዳ ግሪንፊልድም ይህንን መልእክት ሲያስተላልፉ ነበረ። የአውሮፓ ህብረት መሪዎችን እና እያንዳንዱ ሀገር መሪዎችን ይህንን ጥሪ ሲያስተላልፉ ነበረ። እነ ፖፕ ፍራንሲስ አይቀር ነገሩ ተረድተዋቸው ይህንን ጥሪ ያስተላልፉ ነበረ እና የዶክተር ቴዎድሮስ ጥሪ ከዚህ የተለየ ምኑ ላይ? ኢትዮጵያዊ ከመሆናቸው ትግራዋይ ከመሆናቸው ሌላ እሳቸው የተለየ መልእክት ያስተላልፉት ምናል? ሰላም እንዲወርድ፣ እርቅ እንዲወርድ፣ እነዚህ በችግር የምግብ እጥረት ባለበት ምግብ እንዲደርስ፣ የጤና አገልግሎትም እንዲያገኝ ጥሪ ከማስተላለፍ በላይ ሌላ ያሉት ነገር የለም እና ስራቸውን የሰሩት እንጂ ለወገንተኝነት የሚል ነገር እኔ በፍጹም ለእኔ አልታየም።
ለመሆኑ የዓለም አቀፍ ተቋማት የስነ ምግባር ደንብ ምን ይላል? ምንስ ይመስላል? የሚለውን እንዲያስረዱን ባለሙያ ጋብዘናል። እንግዳችን ዓለም አቀፍ የሕግ ባለሙያ ሲሆኑ ባይሳ ዋቅበያ ይሰኛሉ። ላለፉት 30 ዓመታት በተባበሩት መንግስታት ድርጅት ውስጥ በተለያዩ ሀገራት በተለያዩ የሐላፊነት ደረጃዎች አገልግለዋል። በአሁን ሰዓት በጥረት ላይ ይገኛሉ። አቶ ባይሳ የዓለም አቀፍ ተቋማት የስነ ምግባር ደንብ ላይ አስተያየትና ማብራሪያ በመስጠት ይታወቃሉ። አቶ ባይሳ በተባበሩት መንግስታት ድርጅት ውስጥ ስላለው የስነ ምግባር ህግ ከመነጋገራችን በፊት ስለ ሰራተኞቹ መብትና ሐላፊነት እንዲሁም ቁጥር ያብራራሉ።
የተባበሩት መንግስታት ድርጅት ሰራተኞች ዋና ጸሐፊውን ከዛ ውስጥ ካስወጣን በሁለት ደረጃ ይመደባሉ። እነሱም ፕሮፌሽናል እና ዳይሬክተሬት ሌቭል ካቴጎራይዝ ይደረጉ እና በፕሮፌሽናል እና በዳይሬክተሬት ሌቭል የሚሰሩ ሰዎች በሙያቸው አገልግለው በየጊዜው ተሾመው እያደጉ ዳይሬክተር ሌቭል ደርሰው ጤናው የሚሰናበቱ ሰዎች ናቸው። ከዛ በላይ ረዳት ዋና ጸሐፊ እና ምክትል ዋና ጸሐፊ የሚባሉ ካቴጎሪዎች አሉ። በዚህ ደረጃ የሚመደቡት የዩኤንዲፒ ኃላፊ፣ የደብሊውኤችኦ ኃላፊ፣ የዩኤንኤችሲአር ኃላፊ እነዚህ ናቸው እና የሚለያቸው ምንድን ነው? አንድ የግድ ነገር እነዚህ ሁለቱ አሲስተንት ሴክሬታሪ ጀነራል እና አንደር ሴክሬታሪ ጀነራል የሚባሉት ልክ እንደ ሴክሬታሪ ጀነራሉ ስራቸውን በተመለከተ የፈለገውን ነገር ቢሰሩ አይከሰሱም፣ በወንጀል በሚሰሩበት ሀገር ማለት ነው። ሌላ ዲፕሎማቲክ ለምሳሌ ወንጀል ቢሰሩ በሀገሩ ሕግ ይቀጣሉ እና በፊታውያን በወንጀል ሕግ ሊጠየቁ ይችላሉ። እነዚህ ረዳት ዋና ጸሐፊ እና ምክትል ዋና ጸሐፊዎች ግን ዲፕሎማቶች ስለሆኑ በዛ ደረጃ አይከሰሱም። ስለዚህ ያለው ልዩነት ይሄ ከሴክሬታሪ ጀነራሉ ውጪ ሁሉንም ምክትል ዋና ጸሐፊውንም ረዳት ዋና ጸሐፊውንም ጀምሮ እስከ ሾፌር ድረስ ሁሉንም በእኩልነት የሚያይና የሚገዛ ህግና ደንብ አለ። በዚህ ህግና ደንብ ውስጥ እያንዳንዱ የተባበሩት መንግስታት ድርጅት ሰራተኛ ማክበር ያለበት አለ። ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት አባል ሀገራት በቻርተር ውስጥ ያሰፈሩትን መርሃቸውን በተግባር ለማዋል ነው የሚቀጠሩት። ይህ ምንድን ነው? የአንድ ሀገር ጥቅም ሳይሆን ዓለም አቀፋዊ ሰላም፣ ፍትህነት፣ እኩልነት፣ የሰው ልጅ እኩልነት ማለት ነው እና የሰው ልጆችን መፍታ ለመጣስ ለማረጋገጥ የሚደረገውን እንቅስቃሴ የሚያስረዳ መሪህ በተግባር ለማዋል ይቀጠራሉ። ስለዚህ ሲቀጠሩ ይዞት የሚዞሮ ፓስፖርት እንኳ የሀገሩ ፓስፖርት ሳይሆን የተባበሩት መንግስታት ድርጅት የሚሰጠው የስራ ፓስፖርት ነው። በዛ ፓስፖርት ላይ ዜግነት የለም። ይዞት የሚዞሩ ፓስፖርትና ማንነታቸው ግን የተባበሩት መንግስታት ድርጅት ሰራተኞች እንጂ የመጡበት አገር ዜግነት ሰራተኞች አይደሉም።
ከዚህ በመነሳት በዓለም አቀፍ ተቋማት ውስጥ የሚሰሩ ባለሙያዎች በህጉ መሰረት ለሾማቸው ሀገር የተለየ ኃላፊነት ባይኖርባቸውም አብዛኞቹ ሹመቶች ግን ፖለቲካዊ ናቸው ይላሉ።
በመሰረቱ ምን እንደሚደረገው መሰለሽ፣ አንድ የተባበሩት መንግስታት ድርጅት ባለስልጣን ሲሾም በተቻለ መጠን በአገሩ ውስጥ እንዳይሾም የሚደረገው ይህ ምንድን ነው? ግጭትን ለማንሳት ነው። ምናልባት የተባበሩት መንግስታትና አላ የተሾሙበት አገር እንደ ዜጋ ጫና እንዳያደርስባቸውና ተሿሚውም ደግሞ ጭነቱ እንዳይሰማው ለማድረግ ነው። ዋናው ነገር ከዜግነት አገራቸው ጋር ኦፊሻሊ ከሚታወቀው የስራ ግንኙነት ውጪ ምንም አይነት የፖለቲካ ግንኙነት ሊያደርጉ አይችሉም። ይሄ እንግዲህ ምንድን ነው እንደ ወንጀለኛ ህግ ተጽፎ ይሄን ካረክ እንዴት ይቀጣል የሚል የለውም የተባበሩት መንግስታት ድርጅት የሰራተኞቹ ደንብና ህግ፣ ግን ማድረግ አይችሉም በመሰረቱ። ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት ግን የፖለቲካ ድርጅት ስለሆነ በተለይም ደግሞ በዳይሬክተር ጀነራል ላይቭል ላይ የሚሾሙ ሰዎች እነዚህ በሙያቸው የተቀጠሩ ሳይሆን በፖለቲካ የተቀጠሩ ስለሆኑ ትንሽ የተወሳሰበ ነው የእነሱ ፖዚሽን። ምክንያቱም በልጁ ውስጥ በሙያቸው ታውቆ አድገው አይደለም። በፖለቲካ ሂደት ውስጥ ስልጣን ላይ ያለው መንግስት እነዚህ ሰዎች እንዲሾሙላቸው ዋና ጻፊውን ይጠይቃል። በሆነ ምክንያት እንዶ አገራችን ቦታ አልተሰጣትም በተለያየ ምክንያት ያሾማሉ፣ ወይም ደግሞ ዋና ጻፊው ራሱ በወዳጅነት በሚያቆሰው ምክንያት የፈለገውን ሰው መርጦ ረዳት ዋና ጻፊና ምክትል ዋና ጻፊ አድርጎ ሊሾም ይችላል። ግን እነዚህ ዳይሬክተሮች በተባበሩት መንግስታት ድርጅት ምንም በሙያቸው ታውቀው ወይም ደግሞ ከመጡበት ሀገር ተወዳድረው አሸንፈው ይመጡ ባይሆንም እነዚህ በመንግስት ብርታት ተሾመው መንግስት ሎቢ አድርጎላቸው ዓለም ላይ የዞረ የኔን ካንዲዴት የኔን እዚህ እጩ ተመራጭ ደግፉልኝ እያለ በየሀገሩ እየዞረ የሰበከ አንዱን ኢትዮጵያዊን የሚያስቀጥረው ምክንያት አለው።
ይሁን እንጂ የተባበሩት መንግስታት ድርጅት አመራሮች ለአንድ ሀገር የሰላም ጥሪ ማድረግ እርዳታ ማስተባበር ቢፈቀድላቸውም እንደ አመራር ግን አንድን ሀገር ወይም አንድን ቡድን ለይቶ ተቅሰው መውቀስ አይችሉም ይላሉ።
ያ ግንኙነት ትክክል ነው ትክክል አይደለም ደግሞ ለማወቅ የተባበሩት መንግስታት ድርጅት የሰራተኞች መብትና ግዴታን የሚያስረዳው ስታፍ ሩል ፕላስ ደግሞ እያንዳንዱ ድርጅት ነው የራሳቸው ስታፍ ሩል አላቸው። ከዛ ቀጥሎ በምንም ተአምር ከመንግስታቸውም ሆነ ከሌላ መንግስት ጋር ሊመሳጠሩ አይችሉም። ግልጽ ነው። መመሪያም አይቀበሉም፣ ትዕዛዝም አይቀበሉም፣ ኢንፎርሜሽንም አያቀብሉም። ኦፊሻሊ ዓለም ከሚያውቀው ግንኙነት ውጪ ሌላ ግንኙነት ሊያደርጉ አይችሉም። ይህ እጩ ታዲያ ተሾሞ ስልጣን ላይ ከወጣ በኋላ እንዲህ ለፍቶ ካመጣው መንግስት ጋር ግንኙነቱን ያቋርጣል ብሎ ማሰብ የዋህነት ነው። ስለዚህም ምንድን ነው የሚያደርጉት? ከየት ነው የመነጨው? ይሄ ትንሽ ወደ ኋላ ልመልስና የተባበሩት መንግስታት ድርጅት ማለት የ193 ሀገራት ቅድር ነው፣ ማህበራቸው ነው። በዚህ ማህበራቸው ውስጥ የፈለጉትን ሰው ዓለም ላይ እንደገና በጉብዝና ሳይሆን በሆነ የፖለቲካ ምክንያት ቺፍ አድሚኒስትሬቲቭ ኦፊሰራቸውን ይመርጣሉ 193ቱ። ይህ ቺፍ አድሚን ኦፊሰሩ ሴክሬታሪ ጀነራሉ ነው። ሁለተኛ ድርጅቱ የተባበሩት መንግስታት ድርጅት የሚተዳደረው በአባላቱ መዋጮ ነው እና ዋና ጸሐፊው ከሚቆጥራቸው 50,000 ሰዎች የሚከፈለው ደሞዝ ከአባላት ሀገራት የሚመጣ ገንዘብ ነው። ስለዚህ 50,000ዎቹ ተቀጣሪዎች በተዘዋዋሪ መንገድ የእያንዳንዱ አገር ተቀጣሪ ናቸው ማለት ነው። ስለዚህ አንድ የተባበሩት መንግስታት ድርጅት ሰራተኛ ስለ አንድ ሀገር ክፉም ደግም መናገር አይችልም። ምክንያቱም ደግም መናገር እንኳን የሚከለክለልን አንድ ሀገር የፈለገውን ነገር ክፉ ስራ መጥፎ ሊናገር አይችልም። ምክንያቱም እነዚህ ሀገሮች ናቸው ቀጣሪዎቹ።
በየጊዜው ሞቅ ቀዝቀዝ የሚለውን የኢትዮጵያ መንግስትና የዶክተር ቴድሮስ አድሃኖም መካከል ያለው ቁርሾን እና ቅሬታን በተመለከተ ለዓለም የጤና ድርጅት የአሜሪካ ድምጽ የአፍሪካ ቀንድ የአማርኛው ክፍል ለቃለ መጠይቅ ግብዣ ያደረገ ሲሆን የድርጅቱ ህዝብ ግንኙነት ዳይሬክተሩ ባለባቸው የስራ ጫና ምክንያት በዚህ ወቅት በዚህ ጉዳይ ላይ መልስ እንደማይሰጡ በኢሜይል ምላሽ ሰጥተዋል። በተመሳሳይ በዚሁ ጉዳይ ላይ የኢትዮጵያ መንግስት በዳይሬክተሩ ላይ ባቀረበው ክስ ዙሪያ ማብራሪያ እንዲሰጡ የኢትዮጵያ ውጭ ጉዳይ ሚኒስትር መስሪያ ቤትን በተደጋጋሚ ጠይቀን በጉዳዩ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በኢትዮጵያ በሰሜኑ ጦርነት ምክንያት በትግራይ በአፋርና በአማራ ክልል በአጠቃላይ 9 ሚሊዮን ህዝብ የምግብ ድጋፍ የሚሻ እንደሆነ በቅርቡ የተባበሩት መንግስታት ድርጅት ያወጣው የዳሰሳ ጥናት ያመለክታል። በጦርነቱ ሳቢያም በቂ እርዳታ ህል ወደ ትግራይ እየደረሰ አለመሆኑንም ዓለም አቀፍ ተቋማቱ ሲናገሩ የፌደራል መንግስቱም ሆነ ህወሓት በበኩላቸው እርዳታው ለትግራይ ህዝብ ሊደርስ ያልቻለው አንደኛው ሌላኛው መሰናከል እየፈጠረበት በመሆኑ እንዲሁም ረሃብን እንደ ጦር መሳሪያ እየተጠቀመ በመሆኑ ነው ሲሉ እርስ በርስ ይወነጃጀላሉ። እንደ አውሮፓ አቆጣጠር በጥር 28 2021 ዓ.ም ላይ ዶክተር ቴድሮስ አድሃኖም #ኢትዮጵያ ሲሉ የሰብአዊ ድጋፍ ተደራሽነት ለድርድር አይቀርብም፣ በትግራይ ላይ የተደረገው ከበባ ይቁም ሲሉ ጥሪ አቅርበዋል። ከዚህ በተጨማሪም ከዚህ ቀን በሁለት ቀናት ቀደም ብሎ ኢትዮጵያ የራሷን ዜጎች ሆነ ብላ ማስራቧን ማቆም አለባት በሚል ርዕስ ያለው ኢኮኖሚስት ላይ የወጣ ጽሑፍን በገጻቸው ላይ በመለጠፍ አቋማቸውን አንጸባርቀዋል። ይህንንና ሌሎች የዳይሬክተሩን ፊቶችና እንቅስቃሴዎች በማንሳት ዲያቆን ዮሴፍ ዳይሬክተሩ ህወሓትንም እኩል ተጠያቂ ከማድረግ ይልቅ የገዛ ሀገራቸውን መንግስት መወንጀል ጀምረዋል፣ እንዲሁም የአሰራር ጥሰት የፈጠረ ነገር እስከ መፈጸምም ደርሰዋል ይላሉ።
አዲስ አበባ ላይ ትልቅ ቢሮ ተከፍቶ ብዙ ዛ በቆይታ የሚያገለግሉ የሚሰሩ ሰራተኞች ነበሩ። ስማቸውን ለማጥቀስ ያህል አንደኛዋ ካትሪን ሶዚ የምትባለው ዋናዋ ዳይሬክተር ነች። ለዚህ ኃላፊነት ተሰጥቷት የምትሰራው። እነዚህ ሰዎች አሁን በቅርቡ በወጣው ቴፕ እንዳየነው እንዳዳመጥ ነው ይህንንም ነገር ደግሞ ያነጋገረውን ሚስተር ጄፍ ፒርስ ምንም አፍንጫውን አነጋግሬው ነበር። ዶክተር ቴዎድሮስ የካትሪን ሶዚ የምትመራውን የነበረውን ቢሮ ባላቸው የእሳቸው አመለካከት የኢትዮጵያ መንግስትን የሚወነጅል ሪፖርት እንዲያወጡ በጣም አድርገው ገፍተው ነበር። ኖቶሚ በትግራይ ብቻ ሳይሆን በሌላውም ቦታ ላይ በግንቦት ወር ላይ እነዚህን ቋሚ ሰራተኞች እንዳያገኙ አድርገው በቀጥታ ወደ ትግራይ ነው ዶክተር አዳኖ ሚራካቸው ሄደው ሲመጡ እንዲያገኙቸው የፈለጉት ሪፖርት አውጥተው ሪፖርቱን ለዶኖሮቻቸው እንዲሰጡ ነው የተደረገው። ይሄንን ነገር ያወጡት ሰዎች ጉዳዩን የያዙት ሰዎች ናቸው እና ከዚህ በላይ እንግዲህ በእውነት የኢትዮጵያ መንግስት ቢሆን ይህንን ነገር ሞር በሚያስፈልገው ደረጃ ምርመራ አድርጎ ይህንን ማቅረብ ይችላል። ምክንያቱም አሁንም ኢትዮጵያን ብትሆን የተባበሩት መንግስታት አካል ናት፣ መስራችም ሀገር ናት። ሲመጡ ቀጥታ እንዲገናኙ ያደረገው ከነዚህ ዶኖር ኃይሎች ነው። እንደነ ቢል ጌትስ አይነት ፋውንዴሽን መንግስታትም ሁሉ አሉ። ምክንያቱም ከነሱ ትልቁ በጀት የሚገኘውና የተደረገው ህገወጥ ነገር ወደፊትም ቢሆን ትልቅ አራፊነት ለተሰጠበት ድርጅት ጠንቅ የሚሆን ነገር ነው የተከሰተው። ስልጣን አግኝቶ ተባበሩት መንግስታት ላይ ትልቅ አላፊነት ተሰጥቶት መልሶ የገዛ አገሩን ሊያጠቃ የሚችልበት እድልና ሂደት መከናወን ይሄ የማይታሰብ ነገር ነው። እንደውም አንድ ትልቅ ነጥብ ለማንሳት አሁን በቅርቡ ፕሬዚደንት ባይደን ዶክተር አብይን በስልክ ደውለው አሁን እንደሚታየው አንዳንድ ለውጦች ትንሽ የፖሊሲውንም አመለካከት መለስ ባለ መንገድ መፈጠሩን እንደተገነዘቡ በሶስት ቀን ውስጥ ወጥተው ኢትዮጵያን ከፍተኛ ወንጀል የፈጸመች ለዓለም ክራይም አገንስት ማንካይንድ ጄኖሳይድ አካሂዳለች ብሎ መናገራቸው ይሄ ያሁን የፕሬዚደንት ባይደን ፖሊሲ መለወጥ ለህዋት እንደሚጎዳ አድርገው በመገንዘባቸው ነው። እዚህ ደረጃ የደረሱ ሰው ናቸው የሚሰው።
ዶክተር ሙሴ ሀረጋወይም ታዲያ የዓለም የጤና ድርጅት ዳይሬክተር ባሉበት የስራ ኃላፊነት እየተፈጠረ ያለውንና ያዩትን እውነት በትዊተርም ሆነ በተለያዩ መገናኛ ብዙሃን ላይ ማስፈራቸው የስራቸው አካል ሆኖ ሳለ ጭራሽ መከሰሳቸው አይገባም ይላሉ።
የኔ አስተያየት መድኃኒት የከለከለ አሁንም የኢትዮጵያ መንግስት ነው፣ መንገድ የዘጋ አሁንም የኢትዮጵያ መንግስት ነው እና መድኃኒት ባለመግባቱ ህፃናት እየሞቱ ነው፣ ብዙ በሽተኞች እየሞቱ ነው። በአሁኑ ሰዓት ላለፈው 15 ወር ትግራይ ውስጥ ኤሌክትሪሲቲ የለም፣ ባንኪንግ የለም። ገንዘብ ያለው ሰው ባንክ የተቀመጠ ገንዘብ ማውጣት አይችልም። ቴሌፎን የለም፣ ኢንተርኔት የለም፣ ነዳጅ የለም እና ህዝቡ እያለቀ ነው። ስልክ ደውሎ እንኳን መለመን አይችልም። ትራንስፖርቴሽንም የለም። ስለዚህ መንግስት መንገድ ይክፈት፣ ለሰላም ደግሞ እጅን ይዘርጋ ብሎ ማለት ሌሎችም የዓለም መሪዎች እየተናገሩ ነው ያለ ይሄ ነገር ታውሳለህ። በዚህ ባለፈው ዓመት ሚያዝያ ብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ለኢትዮጵያ በዚህ በኩል ኢትዮጵያ ውስጥ ብዙ ወንጀል እየተፈጸመ ነው ኢንክሉዲንግ በንሻንጉል አካባቢ በነበረው ሁኔታ መተከል፣ ነገር ግን በትግራይ እየተፈጸመ ያለው ወንጀል ግን ከባድ ነው። የዘር ማጥፋት ወንጀል እየተካሄደ ነው ብሎ መልእክታቸውን አስተላልፏል። ሌሎችም ኢትዮጵያ ውስጥ ሆነው አንዳንድ ጥሩ ሰዎች ይህንን መልእክት በግልጽ እያስተላለፉ ነው። እነዛን የደገፉበት ነገር የለም። አቤቱታ መንግስት ይህንን በፍላይትም ይሁን በመሬትም ይሁን በሰማይ መድኃኒት እንዲገባ ምግብ እንዲገባ አቤቱታ ማቅረብ አንቶኒ ጉተረስም እያሉ ነው፣ ሌሎችም እያሉ ነው። ስም ለመጥቃት መቼም ብዙ ነው ይህንን አቤቱታ እያቀረበ ያለና እሳቸው እንዲህ ብሎ ማለታቸው ይህንን ሪያሊቲውን መገንዘብ ያስፈልጋል። አሁን እሳቸው ኃጢአት ይሄ ትግራዋይ በመሆናቸው ትግርኛ ቋንቋ በመናገራቸው ካልሆነ በስተቀር በፊት አባል ነበሩና አሁንም እሱን ይደግፋል የሚለው ነገር በፍጹም ይሄ የሐሰት ፕሮፓጋንዳ ነው። እንደዛማ ቢሆን የአሁኑ ጠቅላይ ሚኒስትር የበፊት የኢህአደግ አባል ናቸው። አሁን ኢህአደግ ብልጽግና ሆነዋል። ስሙ ነው የተቀየረው እንጂ ሰዎቹ አልተቀየሩም። እንግዲህ ሀሳባቸው ስለተለያየ ካልሆነ በስተቀር ሁሉም አንድ ገጽ ነበሩ፣ አንድ ስራ ነበር እየሰሩ እና ዶክተር ቴዎድሮስ ከዚህ በተለይ የሚወቀሱበት መንገድ አይታየኝም።
ዲያቆን ዮሴፍ በበኩላቸው ዶክተር ቴድሮስ አድሃኖም ለዓለምም ሆነ ለኢትዮጵያ ሕዝብ በእኩልነት የቆሙ ቢሆን ኖሮ ህወሓት በአማራና በአፋር ክልሎች ለዘመናት የሚዘልቅ የጤና ስርዓቱን ያናጋ የንብረት ውድመትና ጥፋት ሲፈጽም በዝምታ ማለፍ ባልተገባቸው ነበር ይላሉ።
ነው የትግራይ ተወላጅ ስለሆንኩ ወይም የህወሓት አባል ስለሆንኩኝ የምከሰሰው በዚህ ነው ለሚለው ነገር አንድ በዚህ አይነት አላፊነት ከመጣ ሰው ለሁሉም አድሎ በሌለበት መንገድ ጤንነት ምንም እንትን የለው ዘር አይጠይቅ ብሔር አይጠይቅ ቋንቋ አይጠይቅ አገርንም አይጠይቅም እና ይሄ ዓለም አቀፍ የሆነ ከፍተኛ የሆነ አገልግሎትን የሚጠይቅ እንደመሆኑ መጠን የትግራይ ኃይል የትግራይን ክልል አልፎ ሲወጣ በሌላ ቦታ ላይ ሊያመጣው የሚችለውን ጉዳት ሳይዝ አይደለም የመጣው እንደውም ትግራይ ውስጥ ከተከሰተው የባሰ ብዙ እነሱ አንደኛ የመድኃኒት እጥረት አለን አንደን ስለሚሉ ስለሰራዊታቸው ያገኙትን በሙሉ ዘርፈዋል። ከዛም ደግሞ ሰው እንዳይጠቀምበት አድርገው የጤና ጣቢያዎችን ክሊኒኮችን አፍርሰው እንዳለ አመድ አድርገውት እንደወጡ አሁን የሚወጣው ሪፖርት ሁሉ ያሳያል። እኔ እንጃ እንግዲህ እኔ ቆንቁት ለዓለም ጤና ድርጅት እንደመሆኑ መጠን በአማራ ህዝብ ላይና በአፋር ህዝብ ላይ በጤንነቱ ላይ የመጣው ጉዳት ይሄ ነው የሚል ሪፖርት እስካሁን ድረስ እንሰው ሲያወጡ ወይም ሲናገሩ ሰምቻለሁ። ይሄ ራሱ ከፍተኛ ክስ ነው። ከፍተኛ የሥራንን ኃላፊነትን መጣል ነው። ከዚህ የበለጠ ማስረጃ የለም።
ዶክተር ሙሴ ባንጻሩ መንግስት ህወሓትን በከሰሰበት ደብዳቤና መግለጫዎቹ ላይ የተጠቀሱት አሃዞች ምክንያታዊ ያልሆኑና የተፈበረኩ በመሆናቸው የዳይሬክተሩ ዝምታ ከዚህ የመነጨ ሊሆን ይችላል ካልሆነም ሐሳባቸውን በተለያዩ መንገዶች ጠቅሰው ሊሆን ይችላል ሲሉ ያስቀምጣሉ።
እኔ ነው አይደለም ብሎ አስተያየት መስጠት ይከብዳል። ለዙ ተናግሮም ሊሆን ይችላል ነው አሁን በቀረበው ደብዳቤ ለወልድ ሀዝ ኦርጋናይዜሽን በተጻፈው የተቃውሞ ደብዳቤ በአፋር አካባቢ 78% of the health facilities in Afar region ተደምስሷል ነው የሚለው። እስካሁን ድረስ እስከ ትናንትና ድረስ አራት ወረዳዎች ብቻ ሜቢ አምስት እየተባለ ተለያየ ጋዜጣም አይተናል። ስለዚህ ያ ሶስት ወረዳ አራት ወረዳ ያዙ እየተባለ 78% health facility ተደመሰሰ ማለት ከእውነት የራቀ በጣም ምንም ነገር የማይገናኝ ቁጥሩ ዝም ብሎ የፈጠራ መሆኑ ያሳያል። ምክንያቱም ወደ ዋና ከተሞችም አልገቡም ገና እስካሁን ድረስ እንደሰማ ነው ማለት ነውና አሁን በትግራይ ዙሪያ በዚህ ቦርደር ኤሪያ አካባቢ ነው ያሉትና ደብዳቤው ራሱ የፈጠራ ደብዳቤ መሆኑን በዚህ ነው የተገነዘብኩት ማለት የራሴ አስተያየት ነው። እና ይሄ የአፋር ብለዋል አላሉም ለሚለው እኔ መልስ መስጠት አልችልም። ብሎም ሊሆን ይችላል ያላሉም ከሆነ ምክንያት ሊኖራቸው ይችላል እኔ በዚህ ክርክር ውስጥ መግባት አልችልም ማለት ነው።
ዲያቆን ዮሴፍ ተፈሪ የኢትዮጵያ ጥያቄ በዓለም የጤና ድርጅትና በተባበሩት መንግስታት ድርጅት ትኩረት ሊሰጠ ይገባል። የድርጅቱ ተአማኒነት ሳይቀር በዚህ ጉዳይ የተነሳ አደጋ የተጋረጠበት ሁኔታ ተፈጥሯል ያሉ ሲሆን ዶክተር ሙሴ ሀረጋዊን በበኩላቸው ደግሞ ዶክተር ቴድሮስ አድሃኖም ባይመሰገሩም እንኳን በሳቸው ላይ ተከፈተው አላስፈላጊ የሐሰት ዘመቻ ሊቆም ይገባል ብለዋል። ይህ የኢትዮጵያ ክስ በመንግስታቱ ድርጅት እንዴት ይታያል ስንል መለስ ብለን ዓለም አቀፍ የህግ ባለሙያ የሆኑትን አቶ በሪሳ ዋቀያ የሰጡትን መልስ እንስማ።
ቅቡ የኢትዮጵያ መንግስት በዶክተር ቴድሮስ ላይ ቅሬታውን አስተምቶ ነበር። የቅሬታው ባብል መንግስታት ድርጅት የጤና ጥበቃው መስሪያ ቤት ገዢዎቹ ቦርዶች አሰጻኛ ካላ ስብሰባ ላይ ተነስተው የኢትዮጵያን ስሞታ ተቀባይነት እንደሆነ አልተደረገም። ይህ እንግዲህ ምንድነው ፖለቲካ ውስጥ ዛሬ በዚህ በኩል ሲታረግ መንግስት ደግሞ በሌላ ቦታ እነዛ ነገሮች ትቀጣል ወይም አንተ ደግሞ ተራን ጠብቀህ እርምጃ ትወስዳለህ እንጂ ማጆሪቱ ምንም አረጋግጥም። ከተባበሩት መንግስታት ድርጅት አባልነት ራስን ማስረዝ አይቻልም። ከድርጅቱ ውስጥ መውጣት አይቻልም። ተቃውሞን አሰምቶ ማጆሪቱ የድርጅቱ አባላት ደግሞ ተቃውሞን ካልሰሙልን ህይወት ይቀጥላል እንጂ ግለሰቡ ላይ ምንም ሊደረግ አይችልም። ሴክሬታሪ ጀነራሉ እውነት ያላግባብ ተናግረሃል፣ ኢትዮጵያ መንግስት አስቀይመሃል ብሎ ካላመነበት ማንም ከስራ ሊያባረር አይችልም። አንቶኒዮ ጉተሬስ አምኖበት ለጀነራል አሰምብሊ አቅርቦ ሰውዬ አባላ ገሪን አስቀይመዋልና ይውጣልን ካላለ አይደል አንቶኒ ጉዝረስ ደግሞ ይሄንን ምን አይመስለኝም በግሌ ፖለቲካ ድርጅት ውስጥ የሚካሄድ ነገር ነው የፍርድ ቤት አይደለም
የተባበሩት መንግስታት ድርጅት ቻርተር ሰራተኞቹ በእኩልነትና ፍትሃዊነት እንዲያገለግሉ መመሪያን ሰጣል አሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ዋሽንግተን ዲሲ ያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voamharic ላይ ስርጭቶቻችን በቀጥታ እየተላለፈ ይገኛል። በትዊተር #voamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ቀጣዩ ዘገባ ከማለፋችን በፊት የፕሮግራም ማስታወቂያ አለን።
መልካም ዜና ለሐኪሞን ይጠይቁ ተከታታዮች። ላለፉት 2 ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሰረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜውም የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ዛቢያ ገርበብ ብሎ የነበረው የሐኪሞን ይጠይቁ የአድማጮች ጥያቄ መስኮት እንሆ ተከፍቷል። በሚያሳስባችሁም ሆነ በየዘርፉ ከታወቁ ከፍተኛ ባለሙያዎች የአቂ መልስና ሙያዊ ትንታኔ የምትሹባቸውን የትኛውንም የጤና ዘርፍ የሚመለከቱ ጥያቄዎች እንደቀድሞ ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጥያቄዎቻችሁን በድምጽ በተቀረጸው መስታሪያ መሰረት አኑሩ። የዋትስአፕ ቁጥራችን 202-251-3505 ነው። የኢሜይል አድራሻችንን horn@voanews.com ተጠቅማችሁ ብትልቁም ይደርሰናል። ለሐኪሞን ይጠይቁ ማለት ብቻ አትዘንጉ። ላሳሰቦና ላስጨንቆ የጤና ነክ ጥያቄ መልስ እናፈላልጋለን። ሐኪሞን ይጠይቁ የሶም ነው።
ወደ ተከታዩ ዘገባ እንሰዳችሁ። ከትግራይ በስተቀር የጸጥታ ችግር በደብረባቸውና ፈተና መስጠት ሳይችሉ በቀሩ 4 ክልሎች ውስጥ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተሳካ ሁኔታ መሰጠቱን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ አስታውቋል። ፈተናው የተሰጠው በአማራ፣ በአፋር፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ዞኖች ሲሆን ከ60,000 በላይ ተማሪዎች ፈተናውን መውሰዳቸው ተገልጿል። ፈተናውን የወሰዱ ተማሪዎችና የትምህርት ባለሙያዎች ተፈታኞቹ ያሳለፉትን የስነ ልቦና ጫናና አስቸጋሪ ሁኔታ ግምት ውስጥ ያስገባ የከፍተኛ ትምህርት ተቋማት መግቢያ ሊኖር ይገባል ያሉ ሲሆን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ በሰጠው ምላሽ ይህንን የመወሰን ስልጣን የመንግስት ነው ብሏል። መስፍን አራጌ ዝርዝራለሁ።
የደሴ ከተማ ኗሪዋ ወጣት ማህሌት ብርሃኑ አይነስውር ነች። በሆቴ አጠቃላይ አንደኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል ብሔራዊ መልቀቂያ ፈተና ተፈትና ስትወጣ ያገኘዋት ማህሌት እዚህ ለመድረስ የከፋ ውጣ ውረድ ማሳለፏን ትገልጻለች። እንደ ወጣቷ የህወሓት ኃይሎች ደሴ ከተማን በተቆጣጠሩበት ወቅት የነበረው ወታደራዊ እንቅስቃሴ ለፈተና የሚያዘጋጅ አልነበረም።
ጧትም ማታም ተሰማኝ መሳሪያ ድምጽ ነው ይከብዳል። ዛሬ ሞት ኩለ የሞት ክሮ ምትለው ምን እንደሚፈጠር አጣቀም እንኳን ለፈተና ልታስብ በቃ ለህይወት ብቻ ነበር የምትጨነቀውና በጣም ከባድ ነበር። እና ደሴ ነጻ ከወጣች በኋላ እንደገና ለፈተና ተቀመጣላችሁ ዝግጅት አድርጉ ተባለን። ያኔም ብዙ አላምንም ነበር ድጋሚ ጦርነት ቢኖር ደገና ተዘጋጅተን ነበር። ድጋሚ ለመዘጋጀት ከፍተኛ ጫና ነበረው ግን አሁን በጣም ደስ ብሎኛል ስለተፈተን። ዛሬ
በቅዳሜ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ስትፈተን ያገኘኋት የሾርቅ ስዩም በበኩሏ በጦርነቱ ምክንያት ለተደጋጋሚ ጊዜያት ወደ ተለያዩ አካባቢዎች መፈናቀሏን ጠቅሳለች። ከሰሜን ወሎ እስከ አዲስ አበባ የዘለቀ ውጣ ውረዷን በማስታወስ
ጦርነቱ ባያፈናቅለን እስካሁን ያው የአንደኛ ዓመት ዩኒቨርሲቲ ተማሪ ነበር። ከቆቦ ነው የመጣው ተፈናቀዬ። ከዛ ከቆቦ
ስመጣ እዚህ ገባሁ። እዚህ ደሴ ማፈናቅለው ወደ አዲስ አበባ ላኩኝ። ከዛ ሁን ደግሞ እግዚአብሔር ብሎ ተመልሰን መተናን።
ወደ አዲስ አበባ ከሄደች በኋላም 3 ወራትን ተፈናቅላ ለመቆየት መገደዷን የምትናገረው ይሽወርቅ ከቤተሰብ ተለያይቶ የወላጅ ዘመድን ዜና ሳይሰሙ መቆየት ይከብዳል። በዚያ ስሜት ሆኖ ማንበብና ማጥናትም አይታሰብም ብላለች። ወጣቷ የተሻለ ዝግጅት አድርጌ በቆይም የተከሰከሰው ጦርነት አስከተለብኝ ባለችው የስነ ልቦና ጫና ምክንያት በነባሩ የዝግጅት መንፈስ ላይ እንደማትገኝ ያመኖ ራስዋን በተወሰነ ደረጃ አረጋግታ ለፈተናው መቀመጧን ተክሳለች።
በርግጥ እንደ ድሮ አይደለም አሁን ለፈተናው ያለን ቦታ ራሱ ትንሽ ይከብዳን ተጨናንቀን እንድሮን በበል ነበር አምለት ተዘጋጅተን ያለ ጦርነት ሲነሳ ያው ከዛ ስሜት ወጣ። አሁን በጣም ይከብዳል። ትንሽ ተስፋ አስቆራጭ የሆነ ነገር ቢኖርም ያው እየሞከርን ይቻል ነው። ሌላ ነገር ለመጀመር ራሱ ያሰብኩ ነበር ባስር የሚመለስ ራሱ አልመሰለኝም ሰላማችን።
የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በመውሰድ ላይ ያሉት ተማሪዎች ተደራራቢ ችግሮችን እንዳሳለፉ ያስታውሳሉ።
ባለፈው አመት ኮቪድ ጋር ተያይዞ ሲማሩ የተቆራረጠ ነበርና ሙሉ በሙሉ የአመቱን ትምህርት በተሳካ ሁኔታ ወይም በተሻለ በነበረው አሰራር መሰረት ያገኙ ተማሪዎች አሉ። ሁለተኛ ደረጃ እንደገና ፈተናው መፈተን ያለባቸው በዚያው አመት ነበረ። በጦርነቱ ምክንያት ወደ 2014 ዓመተ ምህረት የዞረበት ሁኔታ አለ እና በጥቅምት ይሰጣል ተብሎ የታሰበ ፈተና ነበረ።
ወጣት ማህሌት የስነ ልቦና ጫናውም ሆነ ሌሎች ተጽዕኖዎች እሷንና እሷን መሰል ሴቶች በተለይ ደግሞ አካል ጉዳተኞች ላይ እንደሚከፋ ሳትጠቁም አላለፈችም።
ስፔሻሊ ዲሴቢሊቲ የሆኑ ተማሪዎች ላይ ተጽዕኖ ከበድ ይላል። የምናጠናው ልጆች ጋር ነው፣ የእነሱ እርዳታ ያስፈልገናል። እነሱ ጋር ደግሞ በጦርነቱ ምክንያት ተራርቀናል እና ዘንድሮ ውጤት ከሌሎች የኢትዮጵያ ክፍሎች ጋር እኩል መታየት አለብን ብዬ አላምንም። ማለፊያም ትንሽ ስቅ ማለት አለበት። ካለን ዝግጅት የስነ ልቦና ጫና አንጻር ዩኒቨርሲቲ መዝጊያ ውጤት ትንሽ ዝቅ ቢል እንደገና ዩኒቨርሲቲ እስከምንገባም የስነ ልቦና ዝግጅት እንድናደርግ ድጋፍ ቢደረግ ብዬ አምናለሁ።
የትምህርት ባለሙያዎችም ሆነ ተማሪዎቹ የነበሩበት ችግር ውስብስብ ቢሆንም የምክርና የማነቃቂያ መርሃ ግብር ከተሰጠ በኋላ በከተማዋ በተዘጋጁ 3 የመፈተኛ ጣቢያዎች 2880 ተማሪዎች ፈተና እንዲወስዱ መደረጉን የከተማዋ ትምህርት መምሪያ ኃላፊ አብራርተዋል።
ልጆቹ በተለያየ የአእምሮ ጉዳት ውስጥ ያለፉ ናቸው። ቤተሰቦቻቸውን ያጡ፣ ወንድም እህት ያጡ ይኖራሉ። በተለያየ መንገድ ዘመድ አዝማድ ከቤተሰብ ውስጥ የተለያየ ጥቃት የደረሰባቸው የቤተሰብ አባላት ይኖሯቸዋል እና በዚህ የስነ ልቦና ጉዳት ውስጥ ሆነው ነው ፈተናውን እየወሰዱ ያሉት። ጥር 24 ጀምሮ ፈተናው ይሰጣል ተብሎ እንደተነገረ ልጆችን የማሰባሰብ ስራ እየሰሩ ነው። ምክንያቱም ከመኖሪያ አካባቢያቸው ለቀው ወደ ሌላ ወደ አዲስ አበባ ወደ ፕሮግራም ባህር ዳር የተሰደዱበት ሁኔታ አለ። እነሱን የማሰባሰብ ስራ ነው የሰራ ነው። ከዛ እነሱ እንደመጡ እንደገና ትንሽ ወደ ነበረበት ራሳቸው ውስጣቸውን እንድመልሱ የተለያዩ የባለሙያ የታገዘ በየትምህርት ቤቱ ሳይኮሎጂ መምህር አለ። በእነሱ የታገዘ አጫጭር ስልጠናዎችን የማነቃቃ ስራ ሰርተናል። በተጨማሪም እንደገና ወደ አካዳሚክ ጉዳይ እንድመለሱ በተመረጡ ሰብጀክቶች በሚፈተኑት ትምህርት አይነት ላይ ጥያቄዎችን የመስራት ተጨማሪ ክላስ የመስጠት ማስተዳደር ገዛዎች የማድረግ ስራ ተሰርቷል። ነገር ግን ይህ ሁሉ ሆኖ ወደ ኖርማል ሁኔታ ተመልሰዋል ማለት አይቻልም።
እናም ይላሉ መምሪያ ኃላፊው የዩኒቨርሲቲ መግቢያ ውጤቱ ተማሪዎቹ ያሳለፉትን ጫና ግምት ውስጥ ያስገባ መሆን ይገባዋል። ስለ ጉዳዩም ለክልሉ ትምህርት ቢሮ ማሳወቃቸውን አያይዘው ጠቅሰዋል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በፌስቡክ ገጹ ይፋ እንዳደረገው የህወሓት ኃይሎች ገብተውባቸው በነበሩት የሰሜንና ደቡብ ወሎ የዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በደሴ ከተማ አስተዳደር የ12ኛ ክፍል መልቀቂያ ብሔራዊ ፈተና ያልወሰዱ ከ37,000 በላይ ተማሪዎች ለፈተና ተቀምጠዋል። በሰሜን ጎንደርና ሰሜን ሸዋም በተመሳሳይ ፈተና የወሰዱ ተማሪዎች መኖራቸው ታውቋል። በተያያዘ ዜና የጸጥታ ችግር በነበረባቸው የኦሮሚያ ክልል 4 ዞኖች ከ20,000 በላይ ተማሪዎች ፈተናውን መውሰዳቸውንና ፈተናው በሰላም መጠናቀቁን የአሜሪካ ድምፅ ዘጋቢው ናኮር መልካ ከስፍራው አድርሶናል። በምዕራብ ሸዋ ዞን አቡና ጊንደበረት ወረዳ የአቡና 2ኛ ደረጃ ትምህርት ቤት ተፈታኝ የሆነው ወጣት ያለምንም የጸጥታ ችግር ፈተናቸውን ማጠናቀቃቸውን ጠቅሶ በግጭት ምክንያት ያለፈውን እድል ዳግም ስላገኘ ደስተኛ መሆኑን ገልጿል።
መጋንኮ አቡና ለሜሳን ጀለማ ከነኒ በለዱ መነበሩሳ አቡና ሰደርካ ለመፋ አራ ቁርማ ተኩታኩላ ለመፋ ሀላ ጋሪ ዳኒ ነጋቴ ፍረቻ ጅራ
አቡና ለሜሳ እባላለሁ።
በአቡና ሁለተኛ ደረጃ ትምህርት ቤት ነው የምማረው። ፈተናችንን በጥሩ ሁኔታ ነው የወሰነው። የጸጥታ አካላትም ምንም ችግር እንዳይፈጠር ጥበቃ ያደረጉልን ነው የተፈተነው። ከዚህ በፊት ፈተናው ተቃጥሎ ስለነበር ባለመፈተናችን ተስፋ መቁረጥ ውስጥ አስገብቶን ነበር። በጣምም ተሰምቶን ነበር። አሁን ግን ያገር አቀፍ ፈተናውን በመወሰዳችን ደስተኞች ነን። ነገ ዩኒቨርሲቲ ገብተን ተምረን ለቤተሰቦቻችንና ለሀገራችን እንደምንሰራ ተስፋ አለኝ። ለአቡና ሁለተኛ ደረጃ ተማሪዎች 12ኛ ክፍል ተፈታኞች ሁሉ መልካም ውጤት እንዲያመጡ እንመኛለሁ።
በዚህ ወረዳ ተፈታኝ ሆነው አብዲ አድማሱ ደግሞ የነበረው የጸጥታ ችግር በመቀረፉ የተሻለ እንድዘጋጅ ረድቶኛል ብሏል።
የፈተናችን ሁኔታ በጣም ደስ ይላል። በጥሩ ሁኔታ እየወሰደን እንገኛለን። ከዚህ ቀደም ፈተናው በጸጥታ ሁኔታ ሲተላለፍ ብዙም ዝግጅት አድርገን ስላልነበር አሁን እንዲያውም ሰፊ ጊዜ አግኝተን ለማንበብና ያላዳረስነውንም የትምህርት ክፍል እንድናዳርስ እድል አግኝተናል። ስለዚህ ፈተናው በጥሩ ሁኔታ በማለፉ በጣም ደስ ብሎናል።
ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ምክትል ዳይሬክተር ተፈራ ፈይሳ ከትግራይ ክልል በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ ፈተናው በተሳካ ሁኔታ መሰጠቱን አረጋግጠዋል።
የመጀመሪያው ዙር በመደበኛ ፕሮግራም ሲሰጥ በዛ ጊዜ በጸጥታ ችግር ምክንያት ፈተና ያልወሰዱ አካባቢዎች አሉ። ለምሳሌ አማራ ክልል በዚህ በትግራይ ወራሪ ኃይል ተይዞ የነበሩ አካባቢዎች፣ ኦሮሚያም እንደዚሁ አልፎ አልፎ የጸጥታ ችግር ያለባቸው አካባቢዎች፣ በኒሻንጉል ጉሙዝም በተወሰኑ በጣም ጥቂት በሚባሉ አካባቢዎች፣ አፋሪም እንደዛው ያኔ ተይዞ የነበሩ አካባቢዎች። እነዚህን አካባቢዎች ደምረን ስናየው ወደ 60,000 አካባቢ የሚሆኑ ተማሪዎች ነበሩ ያን በወቅት መውሰድ ያልቻል። ለእነዚህ ነው የተሰጠው ማለት ነው። ኦልሞስት ወደ 615,000 ተማሪ ናቸው በኖርማል እንትን ለመውሰድ የተፈተኑት። ከዚህ ውስጥ ኦልሞስት አሁኑን ደምረን ስናየው ትርጉም ያለው ተማሪ ፈተናውን ወስዷል። የሚቀሩት የተንጠባጠቡ እነዚህ በግል ችግርም በህመምም ሊሆን ይችላል። ስለዚህ በእኛ ግምገማ በጸጥታ ችግር ምክንያት አሁን ፈተና ያልወሰደው ያው የሚታወቀው ከትግራይ ክልል ውጪ በሌሎች ክልሎች ላይ ሙሉ በሙሉ ተሰጥቷል ብለን እናስባለን።
የትግራይን ካነሱ እነዚህን ተማሪዎች ለመድረስ የታሰበ በእናንተ ኤጀንሲ በኩል ማለት ነው የታሰበ ነገር ይኖር ይሆን?
በእኛ በኩል የሚፈታ አይደለም። አጠቃላይ ከሀገራዊ ጸጥታ ጋር የሚታይ ስለሆነ ሀገራዊ ጸጥታው ስትረጋገጥ ትግራይን እንደ ማንኛውም ክልል ሰላም ሲሆን ነው የምንፈትነው።
ከጦርነት ቀጠና ነጻ በወጡትና ሰላማቸው በተመለሰባቸው አካባቢዎች ለሚገኙ ተማሪዎች በቂ ባይሆንም ዝግጅት የሚያደርጉበት የአንድ ወር ጊዜ መሰጠቱን ያመለክታሉ ምክትል ዳይሬክተሩ።
የአንድ ወር ጊዜ የሰጠ ነው ለሁለት ምክንያት ነው። አንደኛ አካዳሚክ የሆነውን ዝግጅት ከመምህራኖቻቸው ከትምህርት ቤት እና ከዚህ ጋር ባለው እንትን የሚገናኙበትን እድልን ለመስጠት ነው። ሁለተኛው እነዚህ ተማሪዎች ከቦታ ቦታ ተፈናቅሏል፣ በጸጥታ ችግርም እንዲህ አይነት ችግሮች ደርሶባቸዋል፣ እንረዳለን። ይሄንን አንድ ወር በቂ ነው እያልን አይደለም። እንግዲህ ይሄን ያደረግነው አትሊስት ወደ ነበሩበት ወደ ልቦናቸው ወደ ቀልባቸው እንዲመለሱና ተረጋግቶ እንዲፈተኑ ነው።
ተማሪዎችና የትምህርት ባለሙያዎች የዩኒቨርሲቲ መግቢያ ውጤቱ የነበረውን ችግር ግምት ውስጥ ያስገባ መሆን አለበት ሲሉ ደጋግመው ያነሳሉ። ጥያቄዎቹ መቅረባቸውን ያረጋገጡት አቶ ተፈራ ግን ይህን የመወሰን ስልጣን የመንግስት እንደሆነ ተናግረዋል።
ያን ጥያቄዎች አሉ። ይሄን ኤጀንሲው አሁን የሚለውን ምንም ነገር የለም። በዚህ ደረጃ ኤጀንሲውም አይወስንም። ይሄ ትልቅ ኢሹ ስለሆነ ዞሮ ዞሮ ግን ችግሩ እንዳለ እንረዳለን። ችግሩን ለመፍታት እኛ የተወሰነ ጊዜ ከመስጠት ባሻገር አሁን የመቁረጫ ነጥቡ ይለያል አይለይም የሚለውን ኤጀንሲ ሊወስንም አይችልም። የኤጀንሲውም ስልጣን አይደለም።
የሚመለከተው አካል ሌላ ነው እያሉኝ ነው?
መንግስት ነው የሚወስነው። ይሄን
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ሊጠናቀቁ ጥቂት ደቂቃዎች ቀርተውናል። በዚች በቀረችን ደቂቃ ደግሞ ለቅዳሜ ምሽት ያዘጋጀናችሁን አንድ ሙዚቃ እንጋብዛችሁ። ሙዚቃው አብሯችሁ ይቆያል። በእኛ በኩል ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። ሰላም፣ በደህና ደሩ።
Sweet word, so I know how to say tea.
no dawn in the sky will aim and that is one after day the far get to you alone in the day
Where did it